ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሚስት በሎካል ደረጃ በዩኒቨርሲቲ ማመለስ ያለባቸውን ጥያቄ ማመለስ እንደማይችሉ አረጋገጥም። አካባቢዎቻችን በአግባቡ አስረክበን ስራ ቁመናል።
በስራ ልምምድ ላይ ያለ የጎንደር ዩኒቨርሲቲ የሕክምና ትምህርት ቤት የመጨረሻ ዓመት ተማሪ ድምፅ ነው የሰማችሁት። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
ባለፈው ወር በመቀሌ ኩሃ ክፍለ ከተማ ግርግር ለመፍጠር ሲንቀሳቀሱ አገኘኋቸው ሲል ፖሊስ ቁጥጥር ስር ያዋላቸውን 11 ተጠርጣሪዎች በዋስ እንዲፈቱ ፍርድ ቤት ባዘዘው መሠረት መፈታታቸው ተገለጠ። የዚህንም ዝርዝር ይዘናል፣ በመጽሔት ክፍለ ጊዜ ይቀርባል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎችን በርከት ያሉ ዘገባዎችና ቅንብሮችን ይዘናል። ከዛሬ ረቡዕ ግንቦት 14 2011 ዓ ም ስርጭታችን ጋር የምናስተናግዳችሁ ቆንጂት ታዬና
አሉላ ከበደ ነን። አሁን የሰዓቱን የዓለም ዜና እናስቀድማለን። መልካም ምሽት።
የኦሮሚያ ብሔራዊ ክልላዊ መንግስት 7029 ለሚሆኑ የሕግ ታራሚዎች ይቅርታ አደረገ። የክልሉ ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ በሰጡት መግለጫ ይቅርታ የተደረገው ታራሚዎቹ በስነ ምግባር መሻሻላቸው ስለተረጋገጠ ነው ብለዋል። ሙክታር ጀማል ዝርዝሩን ይዟል።
የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ፕሬዚዳንት አቶ ሽመልስ አብዲሳ ዛሬ ለመንግስት ቅርበት ላላቸው መገናኛ ብዙሃን በሰጡት መግለጫ እንደተናገሩት የክልሉ መንግስት 7029 ለሚሆኑ የሕግ ታራሚዎች ይቅርታ አድርጓል። አቶ ሽመልስ አብዲሳ እንደተናገሩት ይቅርታ የተደረገላቸው ታራሚዎች በቆይታቸው መልካም ባህሪን ሲያሳዩ እንደነበረ ጉዳዩን የሚመለከት ቦርድ ካረጋገጠ በኋላ መሆኑን ነው በመግለጫቸው የጠቆሙት። የይቅርታ ተጠቃሚዎቹ ሕጉ በሚፈቅደው መሰረት መተግበሩን የገለጹት አቶ ሽመልስ ይቅርታው የማይመለከታቸውና ያልተመለከታቸውንምና የወንጀል አይነትም ዘርዝረዋል።
በይቅርታ ሂደት ውስጥ ያልታዩት በክልላችን አዋጅና ደንብ መሰረት አንደኛ በደን ጭፍጨፋ ተሳተፉ እና በዛ የተቀጡ ሰዎች፣ በህገወጥ ንግድ፣ በህገወጥ የሰዎች ዝውውር፣ በህፃናትና በሴቶች ላይ ወንጀል የፈጸሙ ሰዎች ይህን እድል እንዳገኙ፣ ይህን መብት እንዳገኙ ተደርጓል። የዘር ማጥፋት ወንጀል ላይ የተሳተፉ በዛ የተቀጡ ሰዎችም ይህ መብት ህግ እንደማይገባቸው በግልጽ ስለሚያስቀምጥ እንዲታይ አልተደረገም።
ታራሚዎቹ በማረሚያ ቆይታቸው ጊዜ የተለያየ የክህሎትና የሥነ ምግባር ስልጠናዎች ሲወስዱ እንደቆዩ አቶ ሽመልስ አንስተው ተመልሰው ወደ ማህበረሰቡ ሲቀላቀሉ የተሻለ ሥነ ምግባርና ድርጊትን ለማህበረሰቡ ማሳየት አለባቸው ብለዋል። በማከልም ታራሚ የነበሩ ሰዎች ባሳዩት ጥሩ ሥነ ምግባር ይቅርታ እንደተደረገላቸው በማወቅ ማህበረሰቡ አቅፎና ደግፎ አብሯቸው እንዲኖር አቶ ሽመልስ ጥሪ አቅርበዋል። ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። ዛሬ ምሽት በሚሌኒየም አዳራሽ የአብሮነትና የምስጋና የአፍጥር ምሽት እየተካሄደ ነው። በርካታ የሙስሊም ማህበረሰብ አባላትና የሃይማኖት መሪዎች በታደሙበት በዚህ የአፍጥር ምሽት ላይ ጠቅላይ ሚኒስትር አብይ አህመድ እንዲሁም የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማ በስነ ስርዓቱ ላይ ተሳትፈዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባዘጋጀው በዚህ ስነ ስርዓት ላይ የተለያዩ ሃይማኖታዊ ስነ ስርዓቶች እየቀረቡ እንደሚገኙ መንዙማና ግጥሞችም መቅረባቸው ተገልጧል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ በሱዳን ካርቱም ተገኝተው ፕሬዚደንት ኦመር አልበሽርን ከስልጣን ካስወገዳቸው የሱዳን ነጻነትና ለውጥ ኃይሎች ቡድን ተወካዮች ጋር ተወያይተዋል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር እንዳስታወቁት ስለ ሀገሪቱ መጻኢ ዕጣና ወቅታዊ ሁኔታ ያላቸውን ራዕይና እየተካሄዱ ስላሉት ድርድሮች ማለትም በሱዳን ገለጻ አድርገውላቸዋል። ልዑካኑ ቀደም ብለው የኤርትራ ልዑካን ከሽግግሩ ወታደራዊ ምክር ቤት መሪ ከጀነራል አብዱፈታ አልቡርሃንና ከምክትላቸው ከጀነራል ሞሐመድ ሀምዳን ጋር ተገናኝተው ስለ ሁለቱ ሀገሮቻቸው አበረታች ግንኙነቶች ተወያይተዋል ብሏል የማስታወቂያ ሚኒስትሩ መግለጫ።
ዛሬ ሶማሊያ ዋና ከተማ ሞቃዲሾ ውስጥ ቤተ መንግስቱ አቅራቢያ በተገኘች ወይም በነበረች መኪና ላይ ተጠመደ ቦምብ ፈንድቶ ቢያንስ 5 ሰዎች ገደለ። ያገሪቱ ፖሊሶች እንዳሉት ከሞቱት ሰዎች መካከል አንዱ የቀድሞ ያገሪቱ የውጭ ጉዳይ ሚኒስትር የነበሩት ሁሴን አላቢ ፉሃይ ናቸው። በፈንዳታው ሌሎች እስካሁን በታወቀው 13 ሰዎች ቆስለዋል። ጽንፈኛው ተዋጊ ቡድን አልሻባብ ለፈንዳታው ኃላፊነት ወስዷል። ወታደሮቹ የምክር ቤት አባላትና ሌሎች የመንግስት ባለስልጣናትን ኢላማ ያደረገ ጥቃት መሆኑንም ገልጸዋል።
የሞዛምቢኩን የቀድሞ የገንዘብ ሚኒስትር እንዲላኩላት ለጠየቀችው ለዩናይትድ ስቴትስ ሳይሆን ለሀገራቸው ለሞዛምቢክ ነው አሳልፈን የምንሰጠው ሲሉ የደቡብ አፍሪቃ የፍትህ ሚኒስትር አስታወቁ። የቀድሞው ሚኒስትር የሞዛምቢክን ኢኮኖሚ ባሽመደመደው ግዙፍ የዕዳ ቅሌት እጃቸው አለበት ተብለው የተከሰሱ ናቸው። ባለፈው ታህሳስ ወር በጆሃንስበርግ በኩል አድርገው ሲያልፉ የተያዙት የቀድሞው ሚኒስትር ማኑዌል ቻንግ የሀገሪቱን ኢኮኖሚ ባመሰቃቀለው የ2 ቢሊዮን ዶላር ዕዳ ቅሌት በተያያዘ ዩናይትድ ስቴትስም አገራቸው ሞዛምቢክም ይፈልጓቸዋል። ሁለቱም የጆሃንስበርግ ፍርድ ቤት አሳልፎ እጃቸውን እንዲሰጥ ጠይቀው ነበረ። ፍርድ ቤቱ ለፍትህ ሚኒስትሩ ከመራው በኋላ ሚኒስትሩ ማይክል መሱታ ባወጡት መግለጫ ፍትህ እንዲከናወን በጥሩ ሁኔታ ስንል ወደ ሞዛምቢክ ቢላኩ የተሻለ ሆኖ አግኝተነዋል ነው ያሉት። የዩናይትድ ስቴትስ ባለስልጣናት በዚህ ውሳኔ ላይ አስተያየት ለመስጠት ፈቃደኛ አልሆኑም።
ከበርካታ ዓመታት በፊት በሶማሊያ ብሔራዊ ጦር ሠራዊት ውስጥ በኮሎኔልነት ያገለገሉ አንድ ሰው እንደ አውሮፓውያን የዘመን አቆጣጠር በ1987 ዓ.ም በአንድ ታዳጊ ወጣት ላይ የስቃይ ምግባር ፈጽመዋል ሲል በዩናይትድ ስቴትስ ፍርድ ቤት የጥፋተኝነት ብይን ሰጥቶባቸዋል። በአሁኑ ጊዜ የዩናይትድ ስቴትስ የቨርጂኒያ ክፍለ ግዛት አሌክዛንድሪያ ከተማ ውስጥ የሚኖሩት ዩሱፍ አብዲ አሊ በቀድሞ የሶማሊያ አምባገነን ዚያድ ባሬ ዘመን የኮሎኔል የነበሩ መሆናቸው ተመልክቷል። በወረዳው ያስቻለው ከህዝብ የተወጣጣ ክስ ሰሚ ችሎት ተከሳሹ ፋርሃን መሐመድ ታኒ ዋርፋ የተባለው ግለሰብ ላይ ለደረሰው ሰቆቃ ተጠያቂ ናቸው ሲልም ለፋርሃን 500,000 ዶላር እንዲከፍሉ ወስኗል። በቀድሞው ኮሎኔል ላይ ክሱን ፋርሃን ዋርፋን ወክሎ ከ15 ዓመታት በፊት የመሠረተው ጽህፈት ቤቱ ሳን ፍራንሲስኮ የሆነው የፍትህና የተጠያቂነት ማዕከል የተባለ ተቋም ሲሆን ክስ ሰሚው የህዝብ ሸንጎ ለ3 ቀናት ከተነጋገረበት በኋላ ነው የጥፋተኝነቱን ውሳኔ የሰጠው። በወቅቱ በ17 ዓመት ወጣት የነበረው ዋርፋ ኮሎኔሉ በ1988 ዓ.ም ሲመረምሩኝ፣ ሲያሰቃዩኝ ቆይተው በጥይት መተውኝ ሞተዋል ብለው ነው ጥለውኝ የሄዱት ብለዋል። ቀበሩ ለተባሉ ሰዎች ገንዘብ ከፍዬ ተረፍኩም ሲል ተናግረዋል። ትናንት የቅጣት ውሳኔውን የሰጡት ከህዝብ የተወጣጡ ዳኞች በዋርፋ ላይ ለደረሰው ሰቆቃ ተከሳሹን ተጠያቂ አድርጎ የተኮሰበትን ሆን ብሎ ለመግደል ለመሆኑ በቂ ማስረጃ ግን አላገኘንም ብለዋል። ከሳሹ ዋርፋ በአሁኑ ወቅት የሚኖረው ሰሜናዊ ሶማሊያ ውስጥ መሆኑም ተገልጧል።
በመጨረሻም ኢንዶኔዥያ ዋና ከተማ ጃካርታ በሀገሪቱ በቅርቡ የተካሄደውን ምርጫ ተከትሎ በተከሰተ ግጭት ህይወት መጥፋቱ ተነግሯል። በምርጫው የተሸነፉት የቀድሞው ጀኔራል ፕራባኦ ሱቢያንቶ ደጋፊዎች ዛሬ ረቡዕ ማለዳው ላይ ከጸጥታ ኃይሎች ጋር ተጋጭተው ቢያንስ 6 ደጋፊዎቻቸው ተገለዋል ተብሏል። እሳቸው የምርጫው ውጤት ላይ ጥያቄ ማንሳታቸው ወይም ሙግት ማንሳታቸው ይታወቃል። የሀገሪቱ ፕሬዚደንት ጆኮ ዊዶዶ ዲሞክራሲያዊ ሂደቱን የሚበጠብጡ ወገኖችን በትዕግስት አንመለከትም ሲሉ አስጠንቅቀዋል። በፖሊስና በጀነራል ሱቢያንቶ ደጋፊዎች መካከል በደረሰው ግጭት ከ200 የሚበልጡ ሌሎች ሰዎች መቁሰላቸውን ነው የጃካርታ አገረ ገዢ ያስታወቁት። በቅርቡ በተካሄደው ምርጫ በድጋሚ የተመረጡት ፕሬዚደንት ዊዶዶ ለረብሻ በተለይም እቺን ሀገራችንን ለሚጎዳ አድራጎት ቦታ የለንም ሲሉ ነው ያስጠነቀቁት። አስከትለውም ፖሊስና የጦር ኃይሉ ሕጉን ተከትለው ጥብቅ እርምጃ ይወስዳሉ ብለዋል። በርካታ ሰዎች መታሰራቸውን ባለስልጣናት ገልጸዋል። አሁን ሁኔታውን ተቆጣጥረናል ያሉት ፕሬዚደንቱ ህዝቡ በምርጫው ውጤት ዙሪያ በአንድነት ይቁም ሲሉ ነው ጥሪ ያቀረቡት። የኢንዶኔዥያ የምርጫ ኮሚሽን ትናንት ባወጣው የምርጫ ውጤት ጆኮ ዊዶዶ የቀድሞውን ጀኔራል ፕራባዎን 55.5% ድምጽ ብልጫ ነው ያሸነፏቸው። 44.5 ከመቶ ያገኙት እኚህ ጀነራል ግን ትክክለኛ ውጤት አይደለም በማለት ሙግት አንስተውበታል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል።
ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ከቴክኒክ መሐንዲሳችን ቫስኮ ቫለሪና ከአቀናባሪያችን ንጉሥ ታምሬ ጋር የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው የሚሆነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ።
Pent up grievances and tensions at times deliberately steered by malignant forces
በጥፋት ኃይሎች የሚጋጋሉ ከጀርባ ዓላማ ያላቸው የቁጣ እንቅስቃሴዎችና ውጥረቶች ግጭትን፣ አለመረጋጋትና መፈናቀል በተለያዩ የሀገራችን ክፍሎች በመፍጠር በለውጡ ጥረት ላይ ጠንካራ ፈተና ደቅነዋል።
The growing number of internally displaced persons during
እያሻቀበ የመጣው የሀገር ውስጥ ተፈናቃዮች ቁጥር እጅግ አሳሳቢ ነው። ኖርዌይ ኢትዮጵያ ልታስብባቸው ይገባል ያለችውን 4 ጉዳዮች አስቀምጣለች። አንደኛ፣
ቀድሞ የሰማችኋቸው የኢትዮጵያ ምክትል ጠቅላይ አቃቤ ሕግ ዶክተር ጌዲዮን ጢሞቴዎስ በመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት የዓለም ሰብአዊ መብቶች አያያዝ ግምገማ ስብሰባ ላይ ያሰሙት ንግግር ነው። እርሳቸውን ተከትለው የተናገሩትና በአማርኛም ተመልሶ የሰማችሁት ደግሞ የምክር ቤቱ አባል የሆነችው የኖርዌይ ተጠሪ ናቸው። አድማጮች፣ ሁለቱንም ቆየት ብሎ በሚቀርበው ዘገባ በሁለተኛው አጋማሽ ትሰማላችሁ። አሁን በቀጥታ ወደ ዕለቱ አብይ ርዕስ።
ቁጥራቸው 250 የሚሆኑ የጎንደር ዩኒቨርሲቲ የሕክምና ሳይንስ ትምህርት የሙያ ልምምድ በማድረግ ላይ የሚገኙ ተማሪዎች ግቢውን ለቀው እንዲወጡ ተደረገ። ተማሪዎቹ እንደሚናገሩት ዩኒቨርሲቲው በሆስፒታሉ ላይ ስላሉ ችግሮች ያነሳነውን ጥያቄ በ15 ቀን ውስጥ መልሳለሁ ካለ በኋላ መልስ ስንጠብቅ ግቢውን ለቀን እንድንወጣ ትዕዛዝ ማስተላለፉን ሰማን፣ ግቢውን ለቀን ወጣን ነው ያሉት። የጎንደር ዩኒቨርሲቲ ፕሬዚደንት በጉዳዩ ላይ አሁን መልስ መስጠት እንደማይችሉ ለዘጋቢያችን ለአስቴር ምስጋና ገልጸውላታል።
ስሜ እንዲጠቀስ አልፈልግም ያለው በጎንደር ዩኒቨርሲቲ የመጨረሻ ዓመት የሕክምና ሳይንስ ተማሪ እንደሚናገረው በመላ ሀገሪቱ ያሉ የሕክምና ባለሙያዎች የሚያነሱትን ጥያቄዎች በመደገፍና በጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል የሚታዩ ችግሮችን እንዲፈቱ ባነሳነው ጥያቄ መሰረት ከጎንደር ዩኒቨርሲቲና ከሆስፒታሉ አስተዳደር ጋር ተወያይተን ነበር። ጥያቄያችንን በ15 ቀናት ውስጥ እንደሚፈታም ተነግሮን ነበር። ለጥያቄያችን መልስ ስንጠብቅ ግቢውን ለቃችሁ ውጡ የሚል ትዕዛዝ በመምጣቱ 250 የምንሆን ተማሪዎች ግቢውን ለቀን ወጥተናል ይላል።
በ13/08/11 በዩኒቨርሲቲ ቅጥር ግቢ ውስጥ ሰልፍ ተካሄደ። 9 ጥያቄዎችን እንደ አቋም መግለጫ አድርገን አቀረብንለት ለዩኒቨርሲቲው አስተዳደር። የዩኒቨርሲቲው የሕክምና ትምህርት ክፍል ኃላፊ በተገኙበት 9 ጥያቄዎች ተነበቡ። እነሱን ጥያቄዎቹን እናቀርብላቸው፣ ጥያቄዎቹ በአፋጣኝ እንዳልተመለሱ እኛ ስራችን ለመቀጠል እንደምንቸገር ገልጸንላቸው 2 ሳምንት ይሰጠንና በ2 ሳምንት ውስጥ ማጠናቀቅ እንችላለን አሉ። እኛም 2 ሳምንት ሙሉ ጥቁር ሪባን በግራ እጃችን አስረን ምክንያቱም ጥያቄውን እንደጀመር ነው እና ለመጨረሻው ማስቀጠል እንደምንችል እንዲታወቅልን ሳን እነሱም ደግሞ በተሰጣቸው ጊዜ ውስጥ አትሊስት በሎካል ደረጃ በዩኒቨርሲቲ መመለስ ያለባቸውን ጥያቄዎች መመለስ እንደማይችሉ አረጋገጥም። ታካሚዎቻችን በአግባቡ አስረክበን ስራ ቁመናል። ከዚያም በተከታታይ በጎንደር ዩኒቨርሲቲ እና በአካባቢ የሚገኙ የሲቪክ ማህበራት ለድርድር ይሆናል ያላቸውን ኮንፈረንሶች ያዘጋጁ። በዚያም ውስጥ የተገኘን እኛ የችግሩ እንዲፈታ የመፍትሄው አካል ለመሆን ቁርጠኝነታችንን አሳይተን ነበር። አመራሩ አሁንም ግትር ሆኗል። ችግሮችን ከመፍታት ይልቅ አሁን የቴክኒክ ውሳኔ ተሯሩጦ ለማስወሰን ሞክረዋል። ግቢውን ለቀን እንድንወጣ ተቀጠን ደብዳቤ ተጽፎልን ወጣን።
ወጣችኋል? አሁን
ሁሉም ወጣል።
ቁጥራችሁ ምን ያህል ይሆናል?
250
ተማሪዎች ናችሁ አይደለም?
የኢንተርናሽናል ነን። የመጨረሻ ዓመት የሕክምና ተማሪዎች ግን የኢንተርናሽናል ነው።
ስለ ጉዳዩ የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጸደወይን በስልክ አናግሬያቸው ነበር። በጉዳዩ ዙሪያ ከሚመለከታቸው አካላት ጋር አሁን እየተወያየን ነው። ውይይቱን እንዳጠናቀቅን መልስ የምሰጥ ይሆናል ነው ያሉት። ከቀናት በፊት በተለያዩ ዩኒቨርሲቲዎች ያሉ የሕክምና ኢንተርናት ተማሪዎች የሚያቀርቡትን ቅሬታ አስመልክቶ የሳይንስና ከፍተኛ ትምህርት ተቋማት ሚኒስትር ዴኤታ ፕሮፌሰር አፈወርቅ ካሱ ለሀገር ውስጥ ጋዜጠኞች መግለጫ መስጠታቸው የሚታወስ ነው።
ያንዳንዱ ዩኒቨርሲቲ በሰነድ ሌጅስሌሽኑ መሰረት በተማሪዎቹ ጥፋት መሰረት ጥፋት ነው ብሎ ካሰበ የሚያስቀምጠው ቅጣት ይሆናል። የሰሚስተር ቅጣት ሊሆን ይችላል፣ የአመት ቅጣት ሊሆን ይችላል፣ ማባረርም ሊሆን ይችላል።
ከዚህ ጋር በተያያዘ በቅርቡ በሀገሪቱና በአማራ ክልል የሚገኙ የሕክምና ባለሙያዎች በመጀመሪያ ከደሞዝና ጥቅማጥቅም በኋላ ደግሞ ከአስተዳደርና ከጤና ስርዓቱ ጋር በተያያዘ ስራ በማቆም የተቃውሞ ሰልፍ ማድረጋቸው ይታወሳል። ይህን አስመልክቶ ታዲያ የአማራ ክልል ርዕሰ መስተዳደር ዶክተር አምባቸው መኮንንና የጤና ጥበቃ ሚኒስትሩ ዶክተር አሚር አማን በአማራ ክልል ከክልል እስከ ወረዳ ካሉ የጤና ባለሙያዎች ጋር ውይይት አካሂደው እንደነበር ይታወቃል። በውይይቱ ላይ ዶክተር አምባቸው መኮንን የህክምና ባለሙያዎችን ጥያቄ ፈታል ነው ያሉት።
ጥያቄያችሁን እንጋራችኋለን፣ ፔናችሁን እንጋራችኋለን። አሁን በተደረገው ማሻሻያ የወረዱትን ተግባራዊ ለማድረግ በክልላችን ላሉ የጤና ባለሙያዎች ለሐኪሞቻችን ተግባራዊ ለማድረግ ጥረት እናደርጋለን።
ከጤና ስርዓቱ ጋር በተያያዘ ደግሞ የጤና ጥበቃ ሚኒስትሩ ዶክተር አሚር አማን እየተመካከርን እናስተካክላለን ብለዋል።
ከመመሪያ ከፖሊሲ ጋር የተገናኙትን አሳር የነበሩ ነገሮችን በሙሉ ለማስተካከል ተሞክረዋል። አሁንም ደግሞ ሪፎርም እያደረጉ ያሉት ፖሊሲዎች ላይ አስተያየት ስጡን፣ እንነጋገር። መቀየር ያለብንን እንቀይረው። ስትራቴጂ ላይ ተመሳሳይ እንነጋገር፣ እንቀይር። ከጥቅማ ጥቅምና ከደሞዝ ጋር የተነሳውን ማስተካከል የምንችለውን ከታክስ ጋር የተገናኘ ወጣ ገባ የነበረውን ከኬሪየር ጋር ወደ ጎንና ወደ ላይ የነበረውን እንደዚህ እንደውም ሌሎችም ከዚህ ጋር የተገናኙት ነገሮች ከግንቦት ጀምሮ እናስተካክላለን።
ይህ ከሆነ በኋላ ዛሬ የሲቪል ሰርቪስ ኮሚሽንን ጠቅሶ የአማራ ክልል ብዙሃን መገናኛ ድርጅት በድረገጹ ላይ እንዳሰፈረው ለጤና ባለሙያዎች በተሰጣቸው ላይ 2 እርከን ተጨምሮላቸው የተፈጠረውን ልዩነት እንዲስተካከል መደረጉንና ሐምሌ ወር ላይ 2 ዓመት ለሚሞላቸው የጤና ባለሙያዎች ደግሞ በእድገት ስም 3 እርከን እንዲሰጣቸው ለጠቅላይ ሚኒስትር ጽህፈት ቤት የቀረበው ሀሳብ መጽደቁን ዘግቧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። አድማጮች፣ ሁለተኛው የመጽሔት ርዕስ ደግሞ ወደ ትግራይ ይወስደናል። ባለፈው ወር በመቀሌ ኩሃ ክፍለ ከተማ ግርግር ለመፍጠር ሲንቀሳቀሱ አገኘኋቸው ሲል ፖሊስ ቁጥጥር ስር ያዋላቸውን 11 ተጠርጣሪዎች በዋስ እንዲፈቱ ፍርድ ቤት ባዘዘው መሰረት ትናንት ተፈተዋል። በስር ላይ ሳሉ ግን እንግልት ደርሶብናል ይላሉ። የመቀሌው ዘጋቢያችን ሙልጌታ አጽብሃ ከተከሳሾቹ መካከል ሁለቱን አነጋግሮ ተከታዩን አጠናቅረዋል።
ጸረ ህገ መንግስት እንቅስቃሴ ማድረግ፣ የሐሰት ወሬ በማሰራጨት ህዝብና መንግስትን ለማጋጨት ወጣቶች በማነሳሳት የሚሉ ክሶች የተመሰረተባቸው 11 ሰዎች በ20,000 ብር ዋስ እንዲለቀቁ የመቀለ ኩሃ ክፍለ ከተማ ፍርድ ቤት በወሰነው መሰረት ትናንት ዋስ ጠርተው ወጥተዋል። እስር ቤት ውስጥ 1 ወር ከ1 ሳምንት ጊዜ እንዳሳለፉ የተናገሩት ከተከሳሾቹ አንዱ የሆኑት መምህር ፍቃዱ ጥላሁን በመጀመሪያው ቀን የጸጥታ ኃይሎች ሲይዙን ፖሊሶች ደብድበውናል ብለዋል።
በጽዳት ላይ የነበረ ወጣት ለምን በሀገር አቀፍ ደረጃ የተደረገው ጽዳት ዘመቻ እሱን ደግፋችሁ ለምን ትወጣላችሁ ነው። ይሄኛው ነው ምክንያታቸው እንጂ ሌላ ምክንያት ሊያቀርቡት አይችልም። አንድም እዛ ውስጥ ከነበሩ ወጣቶች አንድም ድንጋይ አንስቶ የወረወር የለም፣ አንድም በጸጥታ ኃይል ላይ ንቅች ያደርግ የለም አሉ። ስለዚህ ተገቢ ያልሆነ ጭፍጨፋ ያካሄደው በዛን ጊዜ የነበረው የጸጥታ ኃይል ነው ማለት።
ከታሳሪዎች አንዱ የሆኑት የአረና ትግራይ ሉዓላዊነትና ዲሞክራሲ ፓርቲ ቁጥጥር ኮሚቴ ምክትል ሰብሳቢ አቶ ጽጋቡ ቆባ ሕክምና የማግኘት መብታቸውንም ተነፍገው መቆየታቸውን አመላክቷል።
ምንም ያለ አገባብ ነው የታሰር ነው። እኔ የታሰርኩት በእነዚህ ወጣቶች ሲጠርጉ የነበሩ ያን ጊዜ እኔም በጋጣሚ ነው እዛ አካባቢ የነበርኩትና ወጣቶቹ ሲደበደቡ እኔ ደግሞ ፎቶግራፍ ነው ያነሳሁት። ስለዚህ አንተ ፎቶግራፍ አንስተ ተብየ በጣም ነው የተደበደብኩና በጣም ነው። ከዛ ደግሞ የህክምና መመተም ያው ተነጥቄ ነው።
የፍርድ ሂደቱን ለማጓተት መርማሪ ፖሊስ በተከታታይ ተለዋጭ ቀጠሮዎች ያስያዘ ቆይቷል ያሉት መመር ፍቃዱ ፍርድ ቤቱ ጉዳዩን የዋስትና መብታቸውን ማስከበሩ አድንቋል።
እኛ ተከሰስንበት ሌላ ጉዳይ ነው። ህገ መንግስት ጋር ተቃወም አላችሁ ባይዘወይ ህገ መንግስቱን በሰላም መንገድ መቃወም እንችላለን። ከዛም አልፎ ከሌሎች ክልሎች ጋር ግንኙነት አላችሁ ሚል ነበር። ኢትዮጵያ ውስጥ ነው ያለ ነው እንግዲህ ወንድሞቼ ሌላ ቦታ አሉ። አማራ ክልልም አሉ፣ አዲስ አበባም አሉ፣ ሌላ ቦታም አሉ ወንድሞቼና ጓደኞቼ። እንዲህ አይነት በቃ ለምን ከሌላ ክልል ጋር ግንኙነት አላችሁ ሚል እሱም ጥርጣሬ ነበር። ስለዚህ የመጀመሪያ የነበረው የፍርድ ቤት ሁኔታ መልካም ነበር። በሁለተኛው ግን አስፈላጊ ያልሆኑ መርማሪ ፖሊሱ 14 ቀን ይሰጠኝ ይላል። የሚሰጠው 10 እና 12 ቀን ነበር። አስፈላጊ አልነበረም። በ3 ቀን በ2 ቀን ማጣራት የሚችለው ነበር። ዝም ብሎ በወጣቶች እድሜ ለጫወት የሚመስል ሁኔታ ረጅም ቀን ሲያጓትቱ የነበሩ ማለት ነው። ከዛ ግን አራተኛው ቀጠሮ በአምስተኛው ቀጠሮ ይሄኛው ጉዳይ እየተስተካከሉ መጡ ማለት ነው። በዚህ አጋጣሚም የዛኔ የመጀመሪያ የነበረው ዳኛና ሴት ነች። የመጨረሻ አካባቢ የነበረው ሶስተኛው ዳኛ ማለትም የአራተኛና አምስተኛ የክስ ሁኔታችን ያየው እጅግ በጣም ላደንቀው ይገባል። ምክንያቱም በፋክቱና በዛ በፕሪንሲፕሎቹ ተመስርቶ ነው ሂደቱን ሲያይ የነበረው ማለት ነው።
አቶ ጽጋቡም የአቶ ፍቃዱን ሀሳብ ይጋራሉ።
ከሌሎች ጋር ግንኙነት አላችሁ፣ ብር ተቀብላችሁ ትሆናላችሁ ተብሎ ነው። በዚህም ዝም በየቆጠሮው ይቀያየር እንደዛ ነው። ከዛ ግን የመጨረሻ የነበረው ዳኛ ግን የዋስ መብትን ተሰጥተናል። ከዛ ግን ፖሊሱ አንድ 18 ሰዓት በኃይሉ ታስረናል። ያው በኃይሉ
ተከሳሾች ስለተወነጀሉበት ጉዳይና ስለ እስራታቸውን ተይዘው ሳሉ ተፈጽመውብናል ስለሚሏቸው በደሎች ምላሽ ለማግኘት የኩሓ ክፍለ ከተማ ፖሊስ አዛዥ የሆኑትን ምክትል ኢንስፔክተር ገብረ ክርስቶስ ገብረ መስቀልን ለማግኘት ያደረግነው ጥረት አልተሰካም። ይሁን እንጂ አዛዡ ቀደም ሲል ለቪኦኤ ሰጥተውት በነበረ ቃልም የሚከተለውን ብለው ነበር።
ከጽዳት ዘመቻው በኋላ በዚህ ክልል ያለውን ሰላም ለማደፍረስ በተለይ ደግሞ በኩሓ ክፍለ ከተማ ሁከትና ግርግር ለመፍጠር ወደ አደባባይ ወጥተው መንቀሳቀስ ጀመሩ ወጣቶቹ። የጸጥታ አካልም አካሄዱ ትክክል እንዳልሆነ ድምጽ ማጉያ እየተጠቀመ የሰላም ማደፍረስ እንቅስቃሴ ነውና አቁሙ ብሏል፣ ግን ሊሰሙ አልቻሉም። ከዛ አልፈው ከፖሊስ ጋር ወደ መጣላትና መተናነቅ ነው የገቡት። በዚህ መሰረትም የጸጥታ አካል ይህንን ሁከት ለፈጠሩ ሰዎች ያለምንም ችግር በቁጥጥር ስር አውሏቸዋል ነው ያሉት።
ተከሳሾቹ ሚያዝያ 6 2011 ነበር በቁጥጥር ስር የዋሉት። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም።
የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። ከሰሞኑ በማህበራዊ ሚዲያ የእምቦጭ አረምን ያጠፋሉ ተብለው ከዩጋንዳ የመጡ ጥንዚዛዎች ከመራቢያ ጣቢያቸው ጠፉ ተብሎ የተሰራጨው ወሬ ከእውነት የራቀ ነው ሲሉ በባህር ዳር ዩኒቨርሲቲ መምህርና አረሙን በባዮሎጂካዊ የመቆጣጠሪያ ዘዴ ለማጥፋት የሚከታተለው ፕሮጀክት አስተባባሪ ገለጹ። አስቴር ምስጋናው ከባህር ዳር ዘገባ ይዛለች።
ዶክተር ጌታቸው በነበሩ በባህር ዳር ዩኒቨርሲቲ መምህርና ተመራማሪ ናቸው። በጣና ሐይቅ ላይ የተከሰተውን የእምቦጭ አረምን በባዮሎጂካል መንገድ ማለትም አረሙን የሚመገቡ ጥንዚዛዎችን አራብቶ ወደ ሐይቁ በመበተን የእምቦጭ አረምን ለማስወገድ በሚደረገው ጥረት ደግሞ የፕሮጀክቱ አስተባባሪ ናቸው። ከሰሞኑ ታዲያ በማህበራዊ ሚዲያ የእምቦጭ አረምን ለማስወገድ ከኡጋንዳ በውድ ዋጋ ተገዝተው የመጡ ጥንዚዛዎች ጠፉ ተብሎ የተሰራጨው ወሬ ከእውነት የራቀ ነው ይላሉ።
ጥንዚዞቹ ተበትነው ሰብል እየተበላ ነው ተብሎ ተወራ። ልክ ትልቅ ጥንዚዛ አላለን እንደዛ አድርጎ የሚያስብ ሰው አለ። እነዚህ ጥንዚዛዎች በጣም ትንሽ፣ በእጅሽ እንኳን ብትነኪያቸው አንቀሳቀሱ። ባህሪያቸውን የማያውቅ ግለሰብ ነው እንደዛ ብሎ ያስወራው። ስለዚህ በፍጹም የመብረር አቅማቸው በጣም በጣም የደከመ፣ ውሃ ይፈልጋሉ፣ እምቦጭ ይፈልጋሉ። ንፋስ እንኳን እንትን ቢል ተደብቀው ስለሚገኙ ያ ንፋስ እንኳን ይዟቸው አይሄድም። ይሄ መጠለያ የምታዩ የሚያስፈልገው እንዳይበሩ በማለት የሰራ ነው አንደኛው። ሁለተኛ እዚህ አካባቢ ጦጣዎች አሉ፣ መጥቶ ሲስተሙን ዳሜጅ እንዳያደርጉት ነው እንጂ አሁን በተለያየ ሚዲያ ላይ እየተዘገበ ያለው ከእውነት የራቀ ነው። አንድም ጥንዚዛ የጠፋ የለም የሚጠፋበትም እድል የለም።
አቶ ጌታቸው እንደሚናገሩት በጣና ሐይቅ ላይ የተከሰተውን የምቦጭ አረም ለመቆጣጠር ከተደረጉ ጥናቶች ውስጥ አንዱ በባዮሎጂካል መንገድ ማለትም አረሙን የሚመገቡ ጥንዚዛዎችን በማራባትና ወደ ሐይቁ ላይ በማሰራጨት የሚለው አንዱ ነው። ለዚህ ደግሞ የበርካታ ሀገራትን ልምድ በመውሰድ ከሁለት ዓመት በፊት ነው ጥንዚዛዎችን ማራባት የጀመርነው ይላሉ።
ብዙ ሀገሮች ጋር በስራ ላይ ውሏል። አፍሪካን ብትሄጂ፣ ኤዥያ ብትሄጂ፣ ኢቭን አሜሪካ ብትሄጂ ይጠቀሙበታል ጥንዚዛውን ማለት ነው። ኦልሞስት ሁለት ዓመት አካባቢ ሆኗል ያራባን ያለ ነው። ቁጥራቸውን እየጨመርን ያለ ነው ማለት ነው። እነዚህ ጥንዚዛዎች ሌላ እጽዋት ላይ ምንም አይነት ጉዳት እንደማያደርሱ ዳታ አለ። ኦልሞስት ከ35 ፔጅ የሚሆን ዶክመንት አዘጋጅተናል።
ሌላው ከዚህ ጋር በተያያዘ በማህበራዊ ሚዲያ ከሰሞኑ ከተሰራጨ ወሬ ውስጥ አንዱ የእምቦጭ አረምን ለማስወገድ በሚል ሰበብ በጣና ሐይቅ ላይ ምንነቱ ያልታወቀ ኬሚካል እየተረጨ ነው የሚል ነው። ይህም የተሳሳተ መረጃ እንደሆነ የአማራ ክልል የደንና ዱር እንስሳት ጥበቃና ልማት ባለስልጣን የህዝብ ግንኙነት ዳይሬክተር አቶ ጋሻው እሸቱ ይናገራሉ።
ባህር ዳር ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ እና ወሎ ዩኒቨርሲቲ፣ ሌላም ተጨማሪ ዩኒቨርሲቲ የሚኖር ይመስለኛል። እነዚህ ዩኒቨርሲቲዎች በኬሚካል እንዴት ነው አረምን ማስወገድ የሚቻለው ብዝሃ ህይወትን ሳናጠፋ የሚል ጥናት ተጀምሯል። 10 ካሬ በጣም ውስን የሆነች ቦታ የተሰጣቸው ይመስለኛል። ሙከራ ገና አልጀመሩም። አሁን ጥናት ላይ ናቸው ያሉት። አሁን ባለው ሁኔታ ግን እነዚህ ዩኒቨርሲቲዎች ሐይቁም ላይ የለቀቁት ምንም አይነት ኬሚካል የለም በአሁኑ ሰዓት ማለት ነው። አልተለቀቀም ገና።
በመጨረሻም ሁለቱ ባለሙያዎች እንደሚናገሩት ህብረተሰቡ በማህበራዊ ሚዲያ የሚሰራጩ ወሬዎችን አምኖ ድምዳሜ ላይ ከመድረሱ በፊት ወደሚመለከተው ተቋም ወይም ባለሙያ ስልክ ደውሎ ማጣራት እንዳለበትም አሳስበዋል። ከድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። የመጽሔቱ የመጨረሻ ዘገባ ወዲህ ወደ ዋሽንግተን ዲሲ ይመልሰናል። የዋይት ሀውስ ጠበቃ የነበሩት ዳን መጌን በተወካዮች ምክር ቤት የፍርድ ኮሚቴ ፊት ለፊት ቀርበው ቃላቸው እንዲሰጡ ትላንት በቀረበላቸው መጥሪያ ላይ እምቢታ እንዲያሳዩ ወይም እንዳይቀርቡ የትራምፕ አስተዳደር መመሪያ ሰጥቷቸዋል ይላል። የተወካዮች ምክር ቤት አባላት ሩሲያ ከ3 ዓመታት በፊት በተደረገው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሩሲያ ጣልቃ ገብነት እንዲጣራ በሚል በተካሄደው የልዩ መርማሪ ሮበርት ሞለር የምርመራ ዘገባ ውስጥ ቁልፍ ቦታ የያዙትን መጌንን መጠየቅ ይፈልጋሉ። የዩናይትድ ስቴትስ የፍርድ ሚኒስቴር ጠበቃው የቀድሞ ፕሬዚዳንት ትራምፕ የሕግ አማካሪ የነበሩ በመሆናቸው በተወካዮች ምክር ቤት ፊት የመቅረብ ሕጋዊ ግዴታ የለባቸውም ሲሉ ከዋይት ሀውስ ጋር ተስማምተዋል። የአሜሪካ ድምፅ ዘጋቢ ዝላቲካ ሆኬ ያጠናቀረችውን የዚህን ዘገባ ዝርዝር አዳነች ፍሳዬ ይዛ ቀርባለች።
በህዝብ ተወካዮች ምክር ቤት ያሉት ዲሞክራቶች የሚካኤንን ቃል መስማት የሚፈልጉት ትራምፕ የምርመራውን ሂደት ለማሰናከል ሞክረው እንደሆነ ለማጣራት ሲሉ ሮበርት ሞለር ባካሄዱት ምርመራ የሚካኤን ቁልፍ ቦታ ስለነበራቸው ነው። ሚካኤን በሙለር የምርመራ ዘገባ ላይ 150 ጊዜ ተጠቅሰዋል። ከዋናዎቹ ነጥቦች አንዱ ሚኬን ሙለርን ከምርመራው ስራቸው እንዲያባርሩ ትራምፕ በተደጋጋሚ ቢወተውቷቸውም እምቢ ብለዋል የሚል ነው። ትራምፕ ይህን አስተባብለዋል።
ዶን መጌን ሙለርን ከምርመራ ስራቸው እንዲያባርር ጠይቄው አላቅም። ሙለርን ማባረር ብፈልግ ኖሮ ራሴ አደርገው ነበር። ቀላል ነው። የማባረር መብት ነበረኝ።
የዩናይትድ ስቴትስ የፍርድ ሚኒስቴርም ባለፈው ሰኞ ስለ ጉዳዩ ያለውን ሕግን መሰረት ያደረገ አመለካከትን ይፋ አድርጓል። የዋይት ሀውስ ቤተ መንግስት ከፍተኛ አማካሪዎችን ስለ ኦፊሴላዊ ስራቸው ምክር ቤት ፊት ቀርበው ቃላቸው እንዲሰጡ በሕግ ሊያስገድዳቸው አይችልም የሚል አመለካከት አሰምቷል። የሚጌን እምቢተኛነት በሀገሪቱ መንግስታዊ ስራ አስፈጻሚና በሕግ አውጪ መንግስት ክፍሎች መካከል ያለውን ውጥረት አባብሶ ጉዳዩ ፍርድ ቤት ሊደርስ እንደሚችል ሻነን ኦብራያን የተባሉ የፖለቲካ ተንታኝ ገልጸዋል። እሳቸው የተማመኑት በከፊልም ቢሆን በከፍተኛው ፍርድ ቤትና በፌዴራል ፍርድ ቤቶች በሾሟቸው ዳኞች ላይ ይመስለኛል። ፍርድ ቤቶቹ ይደግፉኛል የሚል እምነት አላቸው። ይሄ ለእኔ አደገኛ ጨዋታ መስሎ ነው የሚታየኝ። ምክንያቱም የፍርዱ አካልም ስልጣናቸው ሲሸረሸር ማየት አይፈልጉምና የምክር ቤት ስልጣን ሲሸረሸር ያዩም እንኳን ቢሆን የፍርዱ አካል በእምነቱ ሊጸና ይችላል። ስራ አስፈጻሚው አካል የምክር ቤቱን ስልጣን ለማኮሰስ የሞከረ ነው የሚመስለኝ።
በዩናይትድ ስቴትስ መንግስት የስልጣን ክፍፍል ህግ አውጪው ስራ አስፈጻሚውና የፍርዱ ክፍል የተለያዩ ቢሆኑም እኩል ስልጣን ያላቸው መንግስታዊ አካላት ናቸው። አንደኛው የበላይነት ቢይዝ አንደኛው በሌላው ላይ የሚያካሄደው የክትትልና የስልጣን ሚዛን አጠባበቅ ይዛባል። ተንታኟ ሻነን ኦብራያን ያብራራሉ።
One of the things like a lot of people forget is there are three co-equal branches. None of them are little brothers or little sisters.
ብዙ ሰዎች ከሚረሷቸው ነገሮች አንዱ ሶስቱ መንግስታዊ ተቋማት ወይም አካላት እኩል ስልጣን ያላቸው መሆኑን ነው። አንደኛው የሌሎቹ ታናሽ እህት ወይም ታናሽ ወንድም አይደሉም። ሶስቱም እኩል ናቸው። ትራምፕ ታዲያ አንዳንዴ ስራ አስፈጻሚውን ተቋም የምክር ቤቱን ክፍል የበላይ ለማድረግ የሚሞክሩ ይመስለኛል። የፍርዱንም ክፍል ብብታቸው ስር ለማድረግ ነው የሚቃጣቸው። እንደ ታናሽ ወንድምና እህት በማየት እሳቸው የሚፈልጉትን እንዲያደርጉ ይሻሉ። ይሄ ዝንባሌም እኔ አደገኛ ይመስለኛል።
የተወካዮች ምክር ቤት የፍርድ ኮሚቴ ሊቀመንበር የሆኑት የኒውዮርክ ተወካይ ዲሞክራት ጄሪ ናድለር ሚኬን በምክር ቤቱ ኮሚቴ ፊት ቀርበው ቃላቸውን ካልሰጡ በምክር ቤቱ መጥሪያ ላይ ባሳዩት እንቢተኛነት ክስ ለመመስረት ዝተዋል። ይኸው የፍርድ ኮሚቴ ዋናው አቃቤ ሕግ ዊሊያም ባርም በምክር ቤቱ ላይ ንቀት አሳይቷል በሚል ለመክሰስ ድምፅ በመስጠት ወስኗል። የተወካዮቹ ምክር ቤት ኮሚቴ የሞለር የምርመራ ዘገባ ምንም ሳይቀነስበት እንዳለ እንዲያቀርቡ ሲጠይቃቸው እምቢ ብለዋል። ከምክር ቤቱ መጥሪያ ቀርቦላቸው እምቢ ያሉትን የፌዴራል ባለሥልጣኖችን ለመቅጣት እያጠኑ መሆናቸውን ዲሞክራቶች የምክር ቤቱ አባላት ገልጸዋል።
ለምሽቱ የተመረጡትን የዜና ትንታኔ ርዕሶች ነበር አድማጮች የተከታተላችሁት። የመጀመሪያውን አጋማሽ አገባደን ወደ ሁለተኛው ልናመራ ነው። ታዲያ እዚህ ግድም በሙዚቃ ለደቂቃዎች ፋታ እንወስዳለን።
ሰዎች ስለመውደድ ይሉኝታል ወይ? እውነቱን እውነቱን እስቲ ንወያይ።
ሀሊ የታደሰ ነበረ የተጫወተልን። ሀሊ እናመሰግናለን።
ጥሩ ዜማ ነው።
በጣም ግሩም ዜማ ነው። የቆየ ዜማም ነው። የምትከታተሉት አድማጮች በ22 በ25 እና 31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛው ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች አሉ አከበደና
ቆንጂት ታየነን።
ሁለተኛውን አጋባዥ ስርጭታችንን ቀደም ባለው ስልት ነው የጀመርነው። አሁን ወደ ቀዳሚው ቅንብር እናልፋለን። በወሎ አካባቢ የሚኖሩና የእስልምና እምነት ተከታይ ያልሆኑ የህብረተሰብ ክፍሎች ባለፈው አርብ ሙስሊም ወንድሞቻቸውን ሮሞዳንን ጾም አስፈትተው ወይም አስፈጥረዋል ይለናል መስፍን አራጌ ከደሴ ባጠናቀረው ዝግጅቱ። የተለያዩ እምነት በሚከተሉ ጎረቤታሞች መካከል ኢትዮጵያውያን ለበዓል እንኳን አደረሳችሁ መባባል የተለመደ ቢሆንም በመስጊድ የተሰባሰቡት የእምነት አባላትን ማስፈጠር ግን አይታወቅም ይለናል። በተለያዩ የእምነት ተከታዮች መካከል ልዩነት እየተራገበ ባለበት በአሁኑ ጊዜ ግን አድራጎቱ የሚደነቅ ነው ያሉ ብዙዎች ናቸው ይለናል መስፍን በተከታዩ ቅንብሩ።
በእስልምና እምነት ተከታዮች ዘንድ ቅዱስ የሚባለውን የረመዳን ወር ህዝበ ሙስሊሙ በጾምና በጸሎት ከተቀበለው ቀናት ተቆጠሩ። ጸሎታችሁ ፍሬ አፍራ፣ ጾማችሁ ሂስመር የሚሉ የክርስትና እምነት ተከታዮች ጿሚ ወንድሞቻቸውን በማስፈጠር የሚያደርጉትን ርብርብ ለተመለከተ ይቺ ኢትዮጵያ የሚሏት ሀገር ከሚስጥር በላይ ብትረቅበት፣ ከእንቁ በላይ ብትደምቅበት አይገርምም። ይህን ደግሞ ወሎዮቹ ያውቁበታል። ለእነሱ አብሮነት፣ ጥለት፣ ፍቅር ሸማ ነውና በኮምቦልቻ ከተማ በርበሬ ወንዝ አካባቢ የሚኖረው ዳዊት ሰጠኝ ዘመን የተሻገረ ይህን ትውፊት ለማስቀጠል አለን ብለው ከቆሙ ወጣቶች ውስጥ ይፈረጃል። በ2007 ከአዳማ ዩኒቨርሲቲ በሲቪል ምህንድስና የተመረቀውና በግል ስራ የሚተዳደረው ዳዊት የክርስትና እምነት ተከታይ መሆኑ ሙስሊም ወንድሞቹንና እህቶቹን ለማስፈጠር እንቅፋት አልፈጠረበትም። ተወልዶ ባደገበት አካባቢ በሚገኘው ጃፈር መስጊድ ውስጥ የመቅሪብ ሶላት ሲያደርጉ የነበሩ ከ100 የሚልቁ ጸዋሚዎችን ባለፈው አርብ አስፈጥሯል።
የመጀመሪያችን ነው እንደዚህ ውሃ ይዘን ተምር ይዘን መስጊድ ደጃፍ ተገኝተን እንትን ያለነው። ግን ቢሆንም ከዚህ በፊት ሰፈር ላይ የተለያዩ ነገሮች እንደዚህ እናደርጋለን ና አንድ ጓደኛዬን ቀድሜ ነገርኩት። ቢላል ጀማል የሚባል ሙስሊም ጓደኛ አለኝ። ጠራሁት፣ አናገረኝ። በጣም ደስ አለው። ጁማ ከሰዓት እነሱም ከሰላት በኋላ አብረን ሂደን ማቴሪያሎቹን ገዝተን ጠረጴዛ አዘጋጅተን ሁሉ ነገር ይዘን ሙስሊምና ክርስቲያን አንድ እንደሚሆን ትላንትም ዛሬም ነገም አንድ ነን የሚል ጽሁፍ አዘጋጅተን ይህንን በጃፈር መስጊድ ባሳደገን መስጊድ በር ላይ ለማስፈጠር ችለናል።
ለዚህም መልካም እሴት መሰረቶቹ በጥቅል የአካባቢው ማህበረሰብ፣ በተናጠል ደግሞ ወላጅናቱ መሆናቸውን ይናገራል።
መጀመሪያ መነሻ የሚሆነው ያደግኩበት ማህበረሰብ ነው። እኔ ያደግኩበት ማህበረሰብ አብሮ የኖረ ማህበረሰብ ነው። በህፃነታችን ሙስሊም ጓደኞቻችን ጋር መስጊድ ውስጥ ገብተን ክርስቲያኖች ነን ግን ውጡ እንኳን ሳንባል ነው አብረው ሸሆቻችን ቁርአን አስቀርተው ፍቅር መግበው ተንከባክበው ነው እንትን ያሳደጉን። ስለዚህ ይህን ተከትሎ ደግሞ የእኛ ቤተሰቦች በተለይም የኔ እናት በህይወት በነበረችበት ጊዜ በስነ ስርዓት ለረመዳን ሰዓት ላይ በየቤቱ ማታ ተምር ገዝታ ሾርባ ይዛ ትሄዳለች። ያን ስትሄድ ደግሞ እኔን ነበረ ብዙ ጊዜ ይዛኝ የምትሄድ እና እኔ እሷ የቀረጸችብኝ ውስጤ የሆነ ነገር አለ። ይሄ እውነት ነው፣ የወሎ ሴት ነው ግን እሷ ጋር ያለውን ነገር ብዙ ጊዜ ስለማስታውስ እሷ የሰራችኝ ስራ፣ ማህበረሰቡ የሰራን ስራ እንደዚህ እንደወጣ አድርጎኛል እንጂ እኔ ምንም አዲስ ፈጠር ያለሁ ብዬ ወይም ደግሞ አዲስ አድርግ ያለሁ ብዬ የማስበውም ነገር የለም።
የእናቴ ልጅ ሆኜ ተገኝቻለሁ ባይነህ
እውነት ነው። የእናቴ የወሎ የሰብለ አበበ ልጅ ሆኜ ተገኝቻለሁ ብዬ ነው የማስበው።
የዳዊት አብሮ አደግ ጓደኛና የእስልምና እምነት ተከታይ የሆነው ቢላል ጀማል ዳዊት ኢትዮጵያዊ እሴቶች እየተሸረሸሩ ባሉበት በዚያ አሳሳቢ ወቅት የተገኘ አርአያ ወጣት ነው ይላል።
እንደዚህ አይነት በጣም አደገኛ ሰዓት ላይ የመጡ ልጆች የወንዝ መጠበቂያ እርከን ልትለው ትችላለህ፣ የተለያየ ካብ ነገሮች ልታች ትችላለህ። ያለ ንብረት እንዳይሸረሸር እንደዛ ነው የማየው። ዳዊት ወደረም ጠላንም የዚህ ትውልድ ተቀባዮች እኛ የሴቶቻችን እጣ ፈንታ ከአባቶቻችን እጅ ወጥቶ እኛ እጅ ወርቋል። መጠበቅ ያለብን እኛ ነው። ስለዚህ የዚህን ትውልድ አደራ በረከቡን ኃላፊነት እጃቸው ዘርግተው ካሳዩ ሰዎች ለእኔ ዳዊት ትልቁን ቦታ ይይዛል ብዬ አምናለሁ። ዳዊት ለሁላችንም ትልቅ የቤት ስራ የሰጠን በፍቅራችን ላይ በአንድነታችን ላይ እንድናስብ እንድናጤን አደረገን በያምናል።
የፍጥሪያ ፕሮግራሙ ብዙዎችን ስሜታዊ ያደረገ እንደነበር ወጣቶቹ ይመሰክራሉ።
የእውነት ለመናገር በጣም ነው ደስ ያለችው። በጣም ክድሩ እናት የታደረገ የነበረው ነገር እኔ ዘመን ደግሜ እንደዚህ ሳደርግ ሳይ አንዳንዶች ትላልቅ ሰዎች እኔ ይዘውኝ ሁሉ ነው ያለቀሱት። ምንድነው ሩ ያሳደጉ ሰዎች ናቸው።
አላውቅም በተወሰነ ደረጃ ጋር ተፈጥሮ ነበር መሰል በዛ ሰዓት ብዙዎች ተገርመዋል። ብዙዎችም ደግሞ በቃ አንዳንድ ጊዜ ስሜት የእውነት ሲሆን ከመግለጽ በላይ ይሆናል የሚሉት ነገር ጠፍታቸው እየመረቁት ምናምን በቃ ዝም ብለው በቃ ደንግጠው ሁላ እንትን የሚሉ ሰዎች ነበሩ። ጓደኞቹ ላይ፣ የእምነት አባቶች ላይ፣ ትልቅ ሰዎች ላይ የነበረው ያሳደጉት ሰዎች ላይ የነበረው ስሜት ከምገልጽልህ በላይ በጣም ልብ የሚነካ ደስ የሚል ነገር ነው።
በፍጥሪያ ፕሮግራሙ ላይ ታድመው የነበሩት ሼህ አብዱ እንድሪስም ይሄን ይላሉ።
ያው በጣም ደስ አለን። ያው ቅርብን ተባብረን ጓደኞቹ ጋር እናቀዋለን። ጓደኞቻችንን ይዞ ቀርቦ ያው ፍጥራው ላይ ተባብረን እንዲፈጠር አስደርገለታል። ያው ያየውም ሰው ሁላ ጥሩ ነው ብሎ ሀሳቡን ተቀብሎታል።
ዳዊት የአካባቢው ፍሬ ነው የሚሉት ደግሞ የኮምቦልቻ ከተማ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ባልደረባ አቶ ሳሙኤል ኬሮስ ናቸው። አካባቢው ብዙ ያልተነገረለት ግን ደግሞ ብዙ ሊባልለት የሚገባ ሰብአዊ ጸጋዎችን ታድሏል። እንደ አቶ ሳሙኤል
ወሎ ላይ በሃይማኖት መከባበር መዋደድ ላይ ትልቅ ስራ እየተሰራ ነው ያለውና አሁን ለምሳሌ አንቻሮ ጊዮርጊስ ቤተክርስቲያን አካባቢ ዟ ማህበረሰብ ያለውም የሙስሊም ማህበረሰብ ነው ያለውና ነገር ግን ቤተክርስቲያኑ የሚጠብቁት ታቦቱን የሚጠብቁት ሙስሊሞች ናቸው። ሌላውም እዚሁ በኮምቦልቻ ስር ከሚገኝ ገደራ ቶማስ የሚባለ ቤተክርስቲያን አለና እሱም በሙስሊም ማህበረሰብ ነው ያሉበት አካባቢ የሚጠብቁትም እንደ ራሳቸው አድርገው የሚንከባከቡትም ግንቦት 24 ላይ በየአመቱ ሲከበር ድግሱን የሚደግሱት አጠቃላይ ያለውን ሁኔታ ለህዝበ ክርስቲያኑ የሚያስፈልገውን ዝግጅት የሚያደርጉት እነዚህ ሙስሊም ማህበረሰቦች ናቸው።
በወሎ ውስጥ የሚገኘው ጥብቅና ጥልቅ እሴት መቻቻል በሚለው ሀረግ መፈረጅ የለበትም የሚሉ ብዙዎች ናቸው። ከመቻቻል በላይ በውስጡ ብዙ ትርጉሞችን አዝሏልና
መቻቻል የሚለው ቃል ምናልባት ወሎ ላይ ብዙ ገላጭ አይደለም። መቻቻል እንደምታውቀው ከቃሉ ራሱ ስንነሳ ትችለኛለህ፣ እችልሃለሁ፣ የነካኝ እንደው አይነት ስሜት የሚያጭር ነው። ወሎ ላይ ግን ስትሄድ ከዚህ ቢሆን ከዚህ በወጣ መልኩ ተዋደህ ተፋቅደህ እኔ ስለ አንተ አስቤ አንተ ስለ እኔ አስበህ ስታስብ ደግሞ በመጨነቅ ውስጥ ሁላ ጭምር ሆነ የሚኖርበት ማህበረሰብ ክፍል ነው። ጓደኛ ስትይ ዘመድቷ አትጠይቀውም፣ የሆነ ቦታ ስትል እምነት አትጠይቅም፣ ምንም አይነት ነገር ማለት ነው። አሁን ግን እነዚህ ነገሮች በተወሰነ ደረጃ እየተሸረሸሩ
ዘመናትን ተሻግሮ እዚህ የዘለቀው አብሮነት ቴክኖሎጂ ሊያጎለብተው የሃይማኖት አባቶች በጽናት ሊጠብቁት ይገባል ሲሉ ይመክራሉ ወጣቶቹ።
መቼም ዛሬ ላይ ብዙ ነገሮች አሉ፣ ቴክኖሎጂ አለና የበለጠ የሚያቀራርቡ ነገሮችን በነዛ መስራት አለብን እንጂ እነዛን ቴክኖሎጂ ተጠቅመን እንድንራራቅ፣ እንድንበታተን፣ እንድንጣላ መሆን የለብንም። ምክንያቱም ይህን ባደረግን ቁጥር ከእኛም በላይ ያሳደግን ማህበረሰብ ሰላሙን እየነሳን እንጎደዋለን። ይሄ ደግሞ ለእሱ አይገባም።
አገሪቱ በአሁኑ ሰዓት ወሳኝ የሚባል ዋና ሰዓት ላይ ነች። አባቶች መስጊድ ላይ፣ ቤተክርስቲያን ላይ፣ የእምነት ተቋሞች ላይ ስለ ሀገራችን ሰላም፣ ስለ ህዝቦች አንድነት፣ ፍቅር አጥብቀው ሊጸልዩ ሊሰብኩ ይገባል ብዬ አምናለሁ።
ረመዳን ከሪም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለግሩም ዝግጅቱ እናመሰግናለን። አድማጮች፣ አሁን ወደ ተከታዩ ሳምንታዊ ቅንብር ነው የምንሻገረው። ዲሞክራሲ በተግባር አባል አገሮች የሰብአዊና ዲሞክራሲያዊ መብቶችን ለማስከበር ያደረጉትን ጥረት የሚገመግመው የተባበሩት መንግስታት ድርጅት ጉባኤ ከሰሞኑ ተካሂዷል። የመንግስት የሰብአዊ መብት ተሟጋች ድርጅቶችና በጉዳዩ ላይ የሚመለከታቸው አካላት ዘገባዎች እንዲሁም ምክር ሀሳብ የሚያስተናግደው መድረክ የኢትዮጵያን መንግስት ወቅታዊ የሰብአዊና ዲሞክራሲያዊ መብቶች የማስከበር ጥረትም ሰምቷል። ኢትዮጵያ ብታስብባቸው ያላቸውን ምክር ሀሳቦችም ሰንዝሯል። ሀብታሙ ስዩም ስለ ዝርዝር ጉዳዩ ይነግረናል።
የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ከሰሞኑ መደበኛውን ዓለም አቀፍ የሰብአዊ መብት ግምገማ አከናውኗል። በአሁኑ የግምገማ ምዕራፍ 14 ሀገራት የመሰንበቻው እንቅስቃሴያቸው የታየ ሲሆን ከሀገራቱ መካከል አንዷ ኢትዮጵያ ነበረች። ኢትዮጵያን በመወከል ሀገሪቱ ሰብአዊና ዲሞክራሲያዊ መብቶችን ለማስከበር ያደረገቻቸውን ጥረቶች፣ ስኬቶችና ተግዳሮቶች የሀገራት ተወካዮች ያሰሙት የኢትዮጵያ ፌዴራላዊ መንግስት ምክትል ጠቅላይ አቃቤ ሕግ ዶክተር ጌዲዮን ጢሞቴዎስ ናቸው። ዶክተር ጌዲዮን በህዝባዊ ጫና ምክንያት በሀገሪቱ ውስጥ ለውጥ ከተፈጠረ ወዲህ ኢትዮጵያ በሰብአዊና ዲሞክራሲያዊ መብቶች አከባበር ረገድ መልካም እርምጃዎችን ስለ መውሰዷ አስረድተዋል።
The government has granted pardons and amnesties to thousands of citizens.
የኢትዮጵያ መንግስት በሺዎች ለሚቆጠሩ በተለይ ደግሞ በጸረ ሽብር አዋጅ ተከሰውና ጥፋተኛ ተብለው ለነበሩ ዜጎች ይቅርታና ምህረት አድርጓል። በይቅርታና በምህረቱ ከተለቀቁት መካከል ጋዜጠኞች፣ የኢንተርኔት ላይ ጸሐፊዎች፣ የመብቶች ተሟጋቾችና የፖለቲካ መሪዎች ይገኙበታል። በጸረ ሽብር ሕጉ ሽብርተኛ በሚል ተፈርጀው በሀገር ውስጥ እንዳይንቀሳቀሱ ገደብ ተጥሎባቸው የነበሩ ሁሉም የፖለቲካ ፓርቲዎች ስሞች ከሽብር ተቋማት ዝርዝር ተፍቀው ወደ እንቅስቃሴያቸው እንዲመለሱ ተፈቅዷል። የተሰደዱ ጋዜጠኞች፣ ጸሐፊዎች፣ ፖለቲከኞችና የሚዲያ ተቋማት ወደ ሀገር ቤት ተመልሰው በነጻነት እየተንቀሳቀሱ ይገኛሉ።
ምክትል ጠቅላይ አቃቢ ሕጉ ከዚህ በተጨማሪ የአፈና ሰለባዎች የነበሩ ድረገጾችና የሳተላይት ቴሌቪዥን ጣቢያዎች ዳግም መከፈታቸውን፣ የስቃይ ተግባር ሲፈጸምባቸው የነበሩ ስፍራዎች እንዲዘጉ፣ በሰብአዊ መብት ረገጣ ተሳታፊ የሆኑም እንዲጠየቁ ስለመደረጉም አትተዋል። ቀደም ባለው ዘመን ለደረሰው ጥፋት ሁሉ መንግሥታቸው ይቅርታ መጠየቁን አስታውሰው ከዚህ ባሻገር የተቋማትን አወቃቀር የሚመለከቱ ሕጎች እንዲከለሱ፣ አዳዲስ ሕጎችም እንዲወጡ ጥረት ስለመደረጉ ተናግረዋል።
የሀገር መከላከያ ሰራዊት፣ የምርጫ ቦርድ፣ የእንባ ጠባቂ ተቋም ማቋቋሚያ አዋጆች እንዲከለሱ ተደርጓል። ከዚህ በተጨማሪ የብሔራዊ ደህንነት አገልግሎትና የፌዴራል ማረሚያ ቤቶች ማቋቋሚያ አዋጆች በአሁኑ ሰዓት ክለሳ እየተደረገባቸው ይገኛል።
እኒህን እርምጃዎች እያደረግን ባለንበት ሰዓት ግን አንዳንድ ምክንያቶች እየፈተኑን ነው ያሉት ዶክተር ጌዲዮን ጢሞቴዎስ፣ በተለይ ደግሞ በተለያዩ ስፍራዎች የሚፈጠሩ ግጭቶች የዜጎችን መብቶች ለማስጠበቅ ከባድ መሰናክል እንደፈጠሩ አልሸሸጉም።
Pent up grievances and tensions at times deliberately steered by malignant forces.
በጥፋት ኃይሎች የሚጋጋሉ ከጀርባ ዓላማ ያላቸው የቁጣ እንቅስቃሴዎችና ውጥረቶች ግጭትን፣ አለመረጋጋትና መፈናቀል በተለያዩ የሀገራችን ክፍሎች በመፍጠር በለውጡ ጥረት ላይ ጠንካራ ፈተና ደቅነዋል። መንግሥትም ይህንን አደጋ በመረዳት የሕግ የበላይነት፣ ተጠያቂነትና ሰላም እንዲሰፍን የተለያዩ እርምጃዎችን እየወሰደ ነው።
Accountability and foster peace.
እርምጃዎች ብለው ምክትል ጠቅላይ አቃቢ ሕጉ የጠቀሱት የወሰንና ማንነትን የሚመለከቱ ጉዳዮች በሰላም እንዲፈቱ፣ በሕዝቦች መካከል መግባባት እንዲሰፍን ይጥራሉ የተባለላቸውን የወሰንና ማንነት እንዲሁም የብሔራዊ እርቀ ሰላም ኮሚሽኖችን መመስረት ነው። ከዚህ በተጨማሪ የመንግሥት ጸጥታ ኃይሎች ከግጭቶች ጋር በተገናኘ ተሳትፎ አላቸው ተብሎ የታመነባቸውን ግለሰቦች በቁጥጥር ስር የመዋል እርምጃ እንደሚወሰድም ተናግረዋል። እኒህና መሰል ጉዳዮች ላይ ትኩረት ያደረገውን የምክትል ጠቅላይ አቃቢ ሕግ ዶክተር ጌዲዮን ጢሞቴዎስን ሪፖርት የሰሙት የሀገራት ተወካዮች በበኩላቸው ኢትዮጵያ የጀመረችውን መንገድ በሰናይነት አንስተው አሁንም ግን ሀገሪቱ የዜጎችን ሰብአዊና ዲሞክራሲያዊ መብቶች ለማስከበር ሳይመሽ መዘርጋት ያለባትን ብልሃቶች አጋርተዋል። ለአብነት የኖርዌይ ተወካይ ይህንን ብለዋል።
The growing number of internally displaced persons during
እያሻቀበ የመጣው የሀገር ውስጥ ተፈናቃዮች ቁጥር እጅግ አሳሳቢ ነው። ኖርዌይ ኢትዮጵያ ልታስብባቸው ይገባል ያለችውን አራት ጉዳዮች አስቀምጣለች። አንደኛ፣ የካምፓላ ስምምነትን በመቀበል በሀገር ውስጥ እያሉ የተፈናቀሉ ሰዎችን የሚረዳ የፖሊሲ ማዕቀፍ ማበጀት አለባት። ሁለተኛ፣ የጾታና ወሲባዊ ጥቃትን በተመለከተ በአጥፊዎች ላይ የሚተላለፈው ቅጣት በድጋሚ ሊጤን ይገባል። ጾታዊና ወሲባዊ ጥቃቶችን ለመከላከል የሚረዱ ተቋማት መጨመር አለባቸው። ሶስተኛ፣ በእርቀ ሰላም ኮሚሽን በኩል የሚመለከታቸው ወገኖች ሁሉ የሚሳተፉበት የእርቅ ሂደት በፍጥነት ሊተገበር ይገባል። አራተኛ፣ የተባበሩት መንግስታት ድርጅት ዴሞክራሲያዊና ሰብአዊ መብት መመሪያዎች ይተገበሩ ዘንድ የብሔራዊ ትግበራ እቅድ እንዲዘጋጅ ይደረግ።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ወቅታዊ የሀገራት ግምገማ እንደ አውሮፓውያን አቆጣጠር ከ2006 ዓ.ም ጀምሮ ሲከናወን የቆየ ነው። ሀገራት የሰብአዊ መብት ሁኔታዎችን ለማሻሻል እያደረጓቸው ያሉትን እርምጃዎችና የገጠማቸውን መሰናክሎች የሚያጋሩበት መድረክ ከመሆን ባሻገር በመስኩ እጅግ የተሻሉ የሚባሉ ልምዶችን የሚለዋወጡበት እንደሆነም ድርጅቱ ካሰፈረው ሐተታ መረዳት ችለናል። 47 አባል ሀገራት የተካተቱበት ምክር ቤት 193 የሆኑትን የጠቅላላ ጉባኤ ሀገራት ክንውን የሚመዝነው፣ የመንግስታት፣ ገለልተኛ የሰብአዊ መብት ተሟጋች ድርጅቶች እንዲሁም በዘርፍ ውስጥ የሚመለከታቸው አካላት የሚያቀርቧቸውን መረጃዎች ካጤነ በኋላ ነው። ለአሜሪካ ድምፅ ራዲዮ ለተጠናቀረው ዘገባ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙን እንደ ዝግጅቱ እናመሰግናለን። አድማጮች፣ አሁን ወደ ምሽቱ መጨረሻ ቅንብር እንዘልቃለን። ሴቶችና ቤተሰብ። በርከት ያሉ የዩናይት ስቴትስ ግዛቶች ሰሞኑን ጽንስን ማቋረጥን ሙሉ በሙሉ ከመከልከል የሚቆጠር መልኩ የሚገድቡ ሕጎችን ደንግገዋል። የአላባማ ክፍለ ግዛት በመደፈር ወይም በቅርብ የሥጋ ዘመድ ጋር በተደረጉ ግንኙነቶች የተፈጠሩ ጽንሶችን ጭምር ማቋረጥ የሚከለክል ሕግ ደንግጓል። ቀደም ብሎም የኦሃዮና ጆርጂያ፣ ኬንታኪ እንዲሁም ሚሲሲፒ ጥብቅቆችን አውጥተዋል። በአገሪቱ ዙሪያ ጽንስን ማቋረጥ እንዲከለከል ወግ አጥባቂዎች በሞከራቸው እንደማይቀር፣ ይሄ ደግሞ ሴቶች አማራጭ በማጣት ያልተፈለጉ ጽንሶችን ለማቋረጥ አደገኛ ወደሆኑ መንገዶች እንዲሄዱ ያደርጋል የሚል ስጋት ቀስቅሷል። በዚህ ዙሪያ ጂም መሎን እንዲሁም ሌሎች የአሜሪካ ድምፅ ዘጋቢዎች ያጠናቀሯቸውን ዘገባዎች ጨምቀን አዘጋጅተናል። ቆንጂት ታየነች ለሴቶችና ቤተሰብ ፕሮግራሟ እንዲህ ያቀናበረችው።
ሰሞኑን በርከት ባሉ ክፍላተ ሀገር ጥብቅ ሕጎች መደንገግ መቻላቸው ጽንስ የማቋረጥ ተቃዋሚዎችን በ1973 ዓ ም የዩናይትድ ስቴትስ ጠቅላይ ፍርድ ቤት ሴቶች ጽንስ ማቋረጥ ሕገ መንግስታዊ መብታቸው መሆኑን የደነገገበትን ውሳኔ ቀስ በቀስ ለመሸርሸር እንችላለን ብለው እንዲበረታቱ አድርጓል። የጽንስ ማቋረጥ መብት ደጋፊዎች በበኩላቸው ይህን ጥረት በቁጣ እየተቃወሙ ሲሆኑ ጉዳዩ በመጪው የሀገሪቱ ፕሬዝደንታዊ ምርጫ ትልቅ ቦታ ሊይዝ እንደሚችል ከወዲሁ እየተስተዋለ ነው። በጆርጂያ፣ በሚዙሪና አላባማን ጨምሮ የጽንስ ማቋረጥ ተቃዋሚዎች ደስታ ላይ ነው ያሉት። የአላባማ ምክር ቤት ተደፍረው የጸነሱም ሆኑ ከቅርብ የስጋ ዘመድ የጸነሱ ሴቶችም ጭምር ጽንስ ማቋረጥን የሚከለክል ሕግ አውጥተዋል። በጠንካራ የጽንስ ማቋረጥ ተቃዋሚነታቸው የሚታወቁት የአላባማ አገረ ገዢ ኬት አይቪ ባለፈው ሳምንት ረቡዕ ሕጉን ፈርመዋል። ሕጉ በመደፈር ወይም ከቅርብ የስጋ ዘመድ ቤተሰብ የተጸነሱትን ባይጨምር ይመርጡ ነበር ወይ ተብለው ሲጠየቁ ማናቸውም የሰው ሕይወት ሁሉ ክቡር ነው ሲሉ ነው የመለሱት። ሕጉን ሊፈርሙ ሲሉ አወዛጋቢው ሕግ የተራዘመና ብዙ ወጪ የሚያመጣም ቢሆን የፍርድ ቤት ሙግት ሊጠብቀው እንደሚችልም እናውቃለን፣ ግን ከውሳኔ ዝንፍ አያደርገኝም ብለዋል አገረ ገዢዋ።
የተጸነሱ ልጆች ሕይወት እንዳይጠፋ ለመከላከል የምታደርገውን ጥረት እስከ ጠቅላይ ፍርድ ቤት መሄድ ቢመጣም ጭምር በፍጹም አተውም።
ሚዙሪ ላይ 8 ሳምንት የሞላውን ጽንስ ማቋረጥ የሚከለክል ሕግ የክፍለ ሀገሩ ምክር ቤት አባል ኒክ ሾረርን በመሳሰሉ ሪፐብሊካኖች ድጋፍ አልፏል። ኒክ ሾረር
ለወላጆቹ ስለማይመች ወይም ስላልተፈለገ ብቻ መገደል አለበት? መልሱ ቀላል ነው፣ የለበትም።
ዲሞክራቱ የአላባማ የመወሰኛ ምክር ቤት አባል ባቢ ሲንግልተን ሕጉን ተቃውመው ድምፅ የሰጡ ናቸው።
ይህ ያረጀ ያፈጀ ሕግ በማለፉ የአላባማ ሴቶችን ይቅርታ ጠይቃለሁ።
ሚዙሪም አላባማም ውስጥ ታዲያ የጽንስ ማቋረጥ መብት ደጋፊዎች በብዛት ወጥተው ተቃውመዋል። ክሪስቲን ፎርድ አንዷ ናቸው።
Anti-choice activists and GOP politicians have made their aims clear for a long time.
የሴቶችን ጽንስ የማቋረጥ መምረጥ መብት የሚቃወሙ ወገኖችና ሪፑብሊካውያን ፖለቲከኞች አላማቸውን ለረጅም ጊዜ ግልጽ አድርገው ቆይቷል። የጠቅላይ ፍርድ ቤት ውሳኔ ሮቪ ዌድ እንዲቀለበስና ጽንስ ማቋረጥ ወንጀል እንዲሆን የሚፈጽሙ ሴቶች እንዲቀጡበት ለማድረግ ነው።
ጽንስ ማቋረጥን የሚቃወሙት ወገኖች የአሁኑን ወቅት ፕሬዚደንት ትራምፕ 2 ወግ አጥባቂ ዳኞችን ኒል ጎርስችንና ብሬት ካቫኖን ሰይመዋልና ጠቅላይ ፍርድ ቤቱ ያን ውሳኔ ለመቀልበስ በአንድ ትውልድ ውስጥ ለመጀመሪያ ጊዜ ከመቼውም የተሻለ አመቺ እድል አምጥቶልናል ብለው ተደስተውበታል። የአሜሪካ ዩኒቨርሲቲዋ ጄሲካ ዋተርስ ይተነትኑታል።
We have seen the Supreme Court in the past has been much more willing to roll back Roe.
ካሁን ቀደም ጠቅላይ ፍርድ ቤቱ ውሳኔውን በትንሹ ለመለወጥ ፈቃደኛ የሆነ መምጣቱን አስተውለናል። ሙሉ በሙሉ ለመቀልበስ ፈቃደኛ ነን ሳይሉ ማለት ነው። ይሁንና እንዲህ ያለው መፈታተን ያለ ጥርጥር ያን ውሳኔ ለመቅረፍ ወይም ሙሉ በሙሉ ለመቀልበስ የሚደረግ ሙከራ ነው።
የስታንፈርድ ዩኒቨርሲቲው ሞሪስ ፊዮሪናም የሰሞኑ የነዚህ ክፍላተ ሀገር እርምጃ በጉዳዩ ላይ ለረጅም ጊዜ የቀጠለው የፖለቲካ ግብግብ አካል እንደሆነ ነው የሚናገሩት።
What you have is on the pro-life side, people simply wanting to prioritize the life of the
የጽንስ ማቋረጥ ተቋሞች አቋም የተረገዘው ንጻን ህይወት ከመከላከል የሚብስ ምንም ነገር የለም ነው። በዛኛው በኩል ደግሞ ከሁሉም በላይ ለናቲቱ መብት መከበር ቅድሚያ ይሰጣሉ። የሚበዛው ህዝብ ደግሞ መሃል ላይ ሆኖ ሁለቱም የሚጋጩ የመብት ጉዳዮች ስለሆኑ በሆነ መንገድ አመዛዝ ነው መያዝ ይገባል የሚሉ አመለካከት ነው ያላቸው።
ጉዳዩን ዲሞክራት ፕሬዝደንታዊ እጩዎችም ዋና ትኩረት ሰጥተውታል። እናም በሚቀጥለው ፕሬዝደንታዊ ምርጫ በተለይ ለዲሞክራቶች ትልቅ አጀንዳ መሆኑ እንደማይቀር ጄሲካ ዋተርስ ይናገራሉ።
If they think that Roe is indeed in danger, they're much more likely to get out and vote.
የጠቅላይ ፍርድ ቤት ውሳኔ ሮ ቪ ዌድ አደጋ ላይ ወድቋል ብለው ካሰቡ ከወትሮው ከፍ ባለ መጠን ወጥተው ድምጻቸውን የሚሰጡ ይመስላል። ስለዚህ ወግ አጥባቂ ሪፑብሊካውያን እንዲህ ያለውን ጉዳይ በዚህ ደረጃ ገፍተው ጽንፍ በማስያዛቸው ተሳስተዋል ብዬ አስባለሁ።
ትናንትና ማክሰኞ የጽንስ ማቋረጥ መብት ደጋፊ ተሟጋቾች ዋሽንግተን ጠቅላይ ፍርድ ቤቱ መግቢያ ደረጃው ላይ ተሰባስበው በበርካታ ክፍላተ ሀገር ያለፉትን ህግጋት ተቃውመዋል። በርካታ የኮንግረስ አባላት በመጪው ምርጫ በእጩነት የቀረቡ ዲሞክራቶችም ጨምሮ በተቃውሞ ለታደሙት ንግግር አሰምተዋል። የመወሰኛ ምክር ቤቱ የዲሞክራቶች መሪ ቸክ ሹመር በሪፑብሊካኖች በሚመሩ የስምንት ክፍላተ ሀገር ምክር ቤቶች የተላለፉት ህጎች በመላ ሀገሪቱ ጽንስ ማቋረጥን በህግ ለማስከልከል የታለመ እቅድ አካል ናቸው ብለዋል።
በአላባማ፣ በሚዙሪ፣ በቴክሳስ ወዘተ ሪፐብሊካኖች የሚመሯቸው ምክር ቤቶች የሴቶችን መሰረታዊ መብቶች ለመደምሰስ ጦርነት ከፍቷል። ለቀረቡት 300 ገዳቢ ህጎች ተጠያቂዎቹ እነሱ ናቸው። እኛ ባለንበት አይሆንላቸውም።
ተንታኞች እንደሚሉት በተለያዩት ክፍላተ ሀገር እየተደነገጉ ያሉት አዳዲሶቹ ህግጋት ጽንስ ማቋረጥ ተቃዋሚዎች ጉዳዩ ዩናይትድ ስቴትስ ጠቅላይ ፍርድ ቤት እንዲደርስ የሚያካሂዱት ጥረት አካል ነው።
ቆንጅትን ለዝግጅቷ እናመሰግናለን። ቆንጅት፣ የቀሩን ጥቂት ደቂቃዎች ናቸውና ወደ ማጠቃለያ ብትወስጂን
ጥሩ። የኦሮሚያ ብሔራዊ ክልላዊ መንግስት 7029 ለሚሆኑ የህግ ታራሚዎች ይቅርታ አድርጓል። የክልሉ ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ በሰጡት መግለጫ ይቅርታ የተደረገው ታራሚዎቹ በስነ ምግባር መሻሻላቸው ስለተረጋገጠ ነው ብለዋል። ከሰሞኑ በማህበራዊ ሚዲያ የእንቦጭ አረምን ያጠፋሉ ተብለው ከዩጋንዳ የመጡ ጥንዚዛዎች ከመራቢያ ጣቢያቸው ጠፉ ተብሎ የተሰራጨው ወሬ ከእውነት የራቀ ነው ሲሉ በባህር ዳር ዩኒቨርሲቲ መምህርና አረሙን በስነ ህይወት የመቆጣጠሪያ ዘዴ ለማጥፋት የሚከታተለው ፕሮጀክት አስተባባሪ አስታውቀዋል። ዛሬ በዋይት ሀውስ በዚህ በዩናይትድ ስቴትስ በዋይት ሀውስ ስፋት ባላቸው የመሰረተ ልማት ጉዳዮች ዙሪያ ለወትሮ ያልተለመደ የሁለቱ ፓርቲዎች ማለት የሪፐብሊካኖችና የዲሞክራቶች ስምምነት ሊደረግበት የነበረ እቅድ በጎላ ሁኔታ ፈረሰ። ፕሬዚደንት ትራምፕ ከዲሞክራት የምክር ቤት አባላት ጋር በጽህፈት ቤታቸው ሊያደርጉ ታቅዶ የነበረውን ስብሰባ ረግጠው በመውጣታቸው ዛሬ ጠዋት በቦታው የነበሩ እንዳሉት የምክር ቤት አባላቱ ጋር የእጅ ሰላምታ ለመለዋወጥም ይሁን ለስብሰባ ለመቀመጥ ፕሬዚደንቱ ፈቃደኛ ሳይሆኑ ቀርተዋል።
አድማጮች፣ ስርጭታችን በዚሁ ማብቃቱ ነው። ቆንጅት አመሰግናለሁ። ለማጠቃለያ ዜናው በሙዚቃ እንሰናበታ።
መልካም ሙዚቃው ተጀምሯል። የረቡዕ ምሽት ዝግጅታችን በዚሁ መጠናቀቁ ነው። በእኛ በኩል ደህና ደሩ። ወደ ትግርኛ ስርጭት አስቴር ትሸኘናለች፣
ታደርሰናለች። መልካም ምሽት። ደህና ደሩ።
ደህና ደሩ።
fatagu fatatagu tokumis